የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ መንግሥት የትግራይ ውስጥ ተኩስ ለማቆም መወሰኑን አስታውቋል። የህወሓት ኃይሎች መቀሌ መግባታቸውም ተዘግቧል። የህወሓት የአማራ ክልልና የኤርትራን መንግሥት አስተያየት ጨምሮ በግጭቱ ውስጥ ያሉ ወገኖች በየፊናቸው የሰጧቸውን ምላሾች በምሽቱ ተከታታይ ዘገባዎች ይዘን ቀርበናል። ምርጫ ቦርድ ከሚጠብቃቸው 942 አጠቃላይ ውጤቶች መካከል እስካሁን የደረሱት 618 መሆናቸውን አስታውቋል። የዚህንም ዝርዝር ይዘናል፣ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሰኔ 22 2013 ዓ.ም ስርጭታችን ጋር ምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተና እንዲሁም በያሉበት ነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ሰኔ 21 ቀን የወሰደው በሰብአዊ ምክንያት ተኩስ የማቆም አዋጅ ትግራይ ውስጥ ላለው ግጭት መፍትሄ ለማግኘት ትክክለኛ እርምጃ በመሆኑ እንደግፈዋለን ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ዛሬ ባወጡት መልእክት አስታወቁ። ትግራይ ውስጥ ዘላቂ ሰላም እንዲገኝ መንገድ ለመጥረግ እንዲቻልም የኢትዮጵያ ባለስልጣናት አጠቃላይና ሁሉን አቀፍ የሆነ ቋሚ ተኩስ አቁም ላይ እንዲደረስ እንዲሰሩ የህብረቱ ሊቀመንበር ጠይቀዋል። ለዚህም ሁሉም አይነት የጸብ ሁኔታዎች እንዲቆሙ፣ በዓለም አቀፍ ህግ መሰረት ሲቪሎችን ከአደጋ ለመጠበቅና ክልሉ ውስጥ ለተጎዱት ሁሉ እጅግ አስፈላጊ አገልግሎቶችን የሚያቀርቡ የሰብአዊ እርዳታ ተዋናዮች ደህንነቱ የተረጋገጠ ተደራሽነት እንዲኖራቸው ለማስቻል ሁሉም ወገኖች ኃላፊነቶቻቸውን እንዲወጡ ሊቀመንበር ማህማት ጥሪ አቅርበዋል። ለትግራይ ግጭት የፖለቲካ መፍትሄ እንዲፈለግም ሊቀመንበሩ በተጨማሪ መጠየቃቸውንና በሀገሪቱ ውስጥ ሰላምና መረጋጋት እንዲሰፍን ሁሉንም ኢትዮጵያዊ ጥረቶች የአፍሪካ ህብረት ድጋፉን ለመስጠት ያለውን ያልተቋረጠ ዝግጁነት ማሳወቃቸውን ከጽህፈት ቤታቸው የወጣው መግለጫ ይጠቁማል። የህወሓት ቃል አቀባይ ጌታቸው ረዳ የትግራይ ኃይሎች ጠላት ሲሉ የጠሯቸውን ኃይሎች አስፈላጊ ከሆነ ኤርትራ ግዛትና አማራ ክልል ድረስ ገብተው ያሳድዳሉ ማለታቸውን ሮይተርስ ዘገበ። የህወሓት ቃል አቀባዩ ዋናው ትኩረታችን የጠላትን የውጊያ አቅም ማሽመድመድ ነው፣ ያን ለማድረግ ደግሞ አማራ ክልል መግባት ካለብን እንገባለን፣ ኤርትራ መግባትም ካለብን እንገባለን ሲሉ ዛሬ ከቀትር በኋላ ለሮይተርስ በሳተላይት ቴሌፎን በሰጡት ቃል መናገራቸውን የዜና ወኪሉ ከናይሮቢ ዘግቦበታል። ይህ በዚህ እንዳለ የአማራ ክልል ብልጽግና ፓርቲ ጽህፈት ቤት የአማራ ህዝብ በሽብርተኞች ሂሳብ እንዲወራረድበት አይፈቅድም የሚል መግለጫ ማምሻውን አውጥቷል። ህወሓትን አማራን ህዝብ በአጠቃላይ የሚጠላ ቡድን ነው ሲል ከሷል። መግለጫው አክሎ የአማራ ህዝብ የትኛውንም በቀል ለመበቀል ፍጹም አልተዘጋጀም፣ ይህ ማለት ግን ሂሳብ እናወራረዳለን ባዮችን በዝምታ ይታገሳል ማለት አይደለም። ከዳተኛና ጸረ ህዝብ የሆኑ የትኞቹንም ጠላቶቹን ያለ ምህረት ይታገላል ብሏል። ወልቃይት፣ ጠገዴ፣ ጠለምትና ራያ በራሳቸው መስዋዕትነት ነጻነታቸውን ያስከበሩ የአማራ አካባቢዎች መሆናቸውን በድጋሚ እናሳውቃችኋለን። እነዚህን አካባቢዎች ከህግ ውጪ በጉልበት ወስዶ ለመጠቅለል ፍላጎት ካለ ለነጻነቱ ሲል ዋጋ የማይከፍል አማራ የሌለ መሆኑን ደግመን እናረጋግጥላችኋለን ብሏል የአማራ ብልጽግና ፓርቲ ባወጣው መግለጫ። ይህ በዚህ እንዳለ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሑፍ ህወሓትና ተባባሪዎቹ ኢግሪ መትከል አዲ ቢግያዮ አሰብና ጾረና ግንባር ላይ ከዚያም በቅርቡም የደረሰባቸውን ወታደራዊ ሽንፈት ታሪክ መለስ ብለው የመመልከት አቅም የሌላቸው ናቸው ብለዋል። አስከትለውም አሁንም ጌም ኦቨር አለቀ ደቀቀ ሲሉ ምን ማለት እንደሆነ አያውቁትም ሲሉ ጽፈዋል የማነ ገብረ መስቀል በትዊተር ገጻቸው። በኢትዮጵያ ግጭቶች ጉዳይ የምስክር ቃል ለማድመጥ ዛሬ የተሰበሰበው የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር ግሬጎሪ ሚክስ ትግራይ ውስጥ እየሆነ ያለው በሰብአዊ ፍጡር ላይ የተፈጸመ ወንጀል ምናልባትም የዘርፍ ማጥፋትም ጭምር ሊሆን ይችላል ሲሉ ተናገሩ። የኮሚቴው አንጋፋ ሪፐብሊካን አባል መኮል በበኩላቸው በኔ አስተያየት በትግራይ ሕዝብ ላይ የጦር ወንጀል፣ በሰብአዊ ፍጡር ላይ የሚፈጸም ወንጀል እንዲሁም የዘር ማጥፋት አድራጎት ተፈጽሞበታል ሲሉ ተናግረዋል። በኮሚቴው የምስክር ቃል ሰሚ ሸንጎ ፊት የቀረቡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትሩ ሮበርት ጎዴክ በበኩላቸው በጉዳዩ ላይ ፍትሐዊና ሕግን መሰረት ያደረገ ግምገማ አካሂደናል ያሉት ማስረጃዎች በሰብአዊ ፍጡር ላይ የተፈጸሙ ወንጀሎችን ወይም ዘር ማጥፋትን አድራጎት የሚያሳዩ ይሁኑ አይሁኑ የውጭ ጉዳይ ሚኒስትሩ ውሳኔ መስጠት ይኖርባቸዋል ሲሉ ለኮሚቴው ቃላቸውን ሰጥተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ 1 ዓመት ከ3 ወር እስራት እንዲቀጡ ተፈረደባቸው። የደቡብ አፍሪካ ከፍተኛው ህገ መንግስታዊ ፍርድ ቤት የቀድሞው ፕሬዚደንት ላይ ዛሬ የእስራት ቅጣት የወሰነው በስልጣን ላይ በነበሩበት ዘመን ፈጽመዋል የተባሉትን በርካታ የሙስና ወንጀል በሚመረምረው ችሎት ፊት ባለመቅረብ ፍርድ ቤት በመዳፈር ጥፋት ፈጽመዋል ብሎ ነው። ዙማ በቀጣዮቹ 5 ቀናት ውስጥ ለፖሊስ እጃቸውን እንዲሰጡ ፍርድ ቤቱ ትዕዛዝ ሰጥቷል። የ79 ዓመቱ ጄኮብ ዙማ ለ9 ዓመታት ስልጣን ላይ በቆዩበት ዘመን ከመንግስታዊ የንግድ ተቋማትና ከሚኒስቴሮች ገንዘብና ንብረት ዘርፈዋል ተብለው ብዛት ያላቸው ክሶች የቀረቡባቸው ሲሆን ጉዳዩን የሚመረምረው ልዩ ችሎት ፊት እንዲቀርቡ ታዘው ነበር። እሳቸው ግን አንዳችም ወንጀል አልፈጸምኩም ብለው አጥብቀው ሲከራከሩና በምርመራው አልተባበርም ብለው ቆይተዋል። ዙማ ምርመራውን የሚመሩትን የጠቅላይ ፍርድ ቤቱን ምክትል ሰብሳቢ ዳኛ ሬመንድ ዞንዶን የቆየ ቂም የያዙብኝ ሰው ናቸው ሲሉም መወንጀላቸው ይታወሳል። ዙማ ሀገራቸው ከአውሮፓ የጦር መሳሪያ ኩባንያዎች የጦር አውሮፕላኖችና የባህር ኃይል መርከቦች ግዢ ስታከናውን የማጭበርበር ገንዘብ በተዘዋዋሪ የማሸጋገርና ሌላም የሙስና ተግባር ፈጽመዋል ተብለው ተከሰዋል። በዙማ ላይ የተከፈተው ክስ የአሁኑ ፕሬዚደንት ሲሪል ራማፎሳ ከመንግስቱና ከገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ የሙስና አድራጎትን ለመመንጠር የያዙት እቅድ አካል እንደሆነ ተገልጿል። በኮቪድ-19 ዜና ኮቪድ-19ን ለመቆጣጠር የእንቅስቃሴ ክልከላ የታወጀባቸው የአውስትሬሊያ ዋና ዋና ከተሞች ቁጥር ወደ 4 ከፍ ብሏል። በከፍተኛ ፍጥነት የሚዛመተው የኮሮና ቫይረስ ዝርያ የሚያዙ ሰዎች ቁጥር መጨመሩን ተከትሎ ከዛሬ ማክሰኞ ማታ ጀምሮ በምስራቃዊዋ ኩዊንስላንድ ክፍለ ሀገር ዋና ከተማ ብሪስቤን ለ3 ቀን የሚቀጥል ከቤት ያለመውጣት ትዕዛዝ ተሰጥቷል። የምዕራብ አውስትሬሊያዋ ፐርት የእንቅስቃሴ ክልከላው 4ኛ ቀኑን የያዘ ሲሆን ሲድኒና ዳርዊንን በመሳሰሉት ከተሞች ደግሞ ለበርካታ ቀናት የሚዘልቅ ክልከላ ታውጇል። ይህ በዚህ እንዳለ ሲጀምር ህንድ ውስጥ የተከሰተው ዴልታ የሚል ስም የተሰጠው የኮሮና ቫይረስ ዝርያ በአሁኑ ወቅት ከ80 ወደሚበልጡ ሀገሮች ተዛምቷል። ፖርቹጋል፣ ስፔን እና ሆንግ ኮንግ 90% አዲስ ተያዦች በዴልታው ዝርያ ከተያዙባት ከብሪታንያ በሚነሱ መንገደኞች ላይ አዲስ የክልከላ ገደብ አውጀዋል። ዩናይትድ ስቴትስ በበኩሏ ዜጎቿ የኮቪድ-19 ስርጭት እየጨመረባቸው መሆኑን ተከትሎ ወደ ላይቤሪያ፣ ዩጋንዳ፣ ሞዛምቢክ፣ ዛምቢያ እና ወደ ተባበሩት አረብ ኤሚሬቶች ዜጎቿ እንዳይጓዙ የጉዞ ማሳሰቢያ ማውጣቷ ታውቋል። የቡድን 20 አባል ሀገሮች የውጭ ጉዳይ ሚኒስትሮች ዛሬ ጣሊያን ውስጥ ተሰብስበዋል። የጉባኤው ተካፋዮች ከተነጋገሩባቸው አጀንዳዎች መካከል የኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥና የምግብ ዋስትና ጉዳዮች ይገኙበታል። የውጭ ጉዳይ ሚኒስትሮቹ እንደ አውሮፓውያን አቆጣጠር ከ2019 ዓ.ም ወዲህ በአካል ሲሰባሰቡ ይህ ጣሊያኗ ማቴራ ከተማ ላይ የተከፈተው የመጀመሪያቸው መሆኑ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ሰኔ 22 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ።
ስማርት ሃውስ ማለት ራሱ አውቶሜትድ የሆኑ ሲስተሞች የተገጠሙለት ቤት ሲሆን እኛ ከምናዘዘው ተጨማሪ ኢንቫይሮንመንቱን ወይም ሰራውንዲንግን እያነበበ በአካባቢ ያለው ሁኔታ እያነበበ ቤት ውስጥ ያሉ ነገሮችን የሚቀያይር ነው።
ተማሪ ናትናኤል ታምሩ ይባላል። የሁለተኛ ደረጃ ተማሪ ሆኖ በሰራቸው ሁለት የቴክኖሎጂ የፈጠራ ስራዎቹ አርቲፊሻል ኢንተለጀንስ የተባለውን ስለ ሰው ሆኖ የሚሰራ ወይም የሰውን ልጅ ተክቶ የሚሰራ ቴክኖሎጂ ለመማር ባገኘው የነጻ ትምህርት እድል ዙሪያ የተደረገ ቆይታ ነው። በምሽቱ አጋማሽ ክፍለ ጊዜ ይዘነዋል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የኢትዮጵያ መንግስት ትግራይ ውስጥ ተኩስ ለማቆም መወሰኑን ትላንት ማስታወቁን ጠቅሳ ይህ የሆነው የትግራይ ገዢ ፓርቲ የነበረው ህዝባዊ ወያኔ ሓርነት ትግራይና የክልሉ ኃይሎች መቀሌ በገቡበት ወቅትና የከተማይቱ ነዋሪዎችም ደስታቸውን ይገልጹ በነበረበት ወቅት ነው ስትል የአሜሪካ ድምፅ ዘጋቢ ሜገን ዱዘር ባጠናቀረችው ዘገባ ዘርዝራለች። በሌላ በኩል እያንዳንዱ የክልሉ ግዛት እርሳቸው ጠላት ካሏቸው እስከሚሆንበት ወይም ነጻ እስከሚሆንበት ጊዜ ድረስ ኃይሎቻቸው በደቡብና በምስራቅ ማሳደዱን ይቀጥላሉ ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ መናገራቸውንም ይኸው ዘገባ ጠቁሟል። አዳነች ፍሳዬ ታቀርበዋለች።
የኢትዮጵያ መንግስት ትግራይ ላይ ተኩስ ለማቆም መወሰኑን ትላንት ማታ በመንግስት መገናኛ ብዙሀን ያስታወቀው ትግራይ ውስጥ ለስምንት ወራት ለሚጠጋ ጊዜ ጦርነት ሲካሄድ ከቆየ በኋላ ነው። የትግራይ ጊዜያዊ አስተዳደር ኃላፊ ሆነው ሲሰሩ የቆዩት ዶክተር አብርሃም በላይ በክልሉ የረሃብ ችግር ለገጠማቸው ሰዎች ረድኤት ለማቅረብ እንዲቻል በሚል ተኩስ እንዲቆም ጠይቀዋል ተብሏል።
ህዝቡ ፋታ አግኝቶ የመፍትሄው አካል የሚሆንበትን እድል ለማመቻቸት እንዲቻል የፌዴራል መንግስቱ ሰብአዊነትን መሰረት ያደረገ ተጨማሪ ጉዳት በማያስከትል መልኩ የተኩስ አቁም ስምምነት እንዲደረግ በትግራይና በመላው ሰላም ወዳድ ህዝብ ስም እንጠይቃለን።
አንድ በመንግስት መገናኛ ብዙሃን የወጣ መንግስታዊ መግለጫ ተኩስ የማቆሙ ውሳኔ ገበሬዎች ማሳቸውን እንዲያርሱና የረድኤት ሰራተኞች ወታደሮች በሌሉበት ሁኔታ ስራቸውን እንዲያከናውኑ ያስችላቸዋል። የተኩስ ማቆሙ ውሳኔ የእርሻው ጊዜ እስከሚያበቃበት ወቅት ይዘልቃል ይላል መግለጫው። ተጨባጭ ጊዜ ግን አልጠቀሰም። ወደ መቀሌ ሁኔታ ስናመራ መቀሌ ያሉት የአሜሪካ ድምፅ ዘጋቢዎች ካለፈው እሁድ አንስቶ በከተማይቱ የመንግስት ወታደሮችን እንዳላዩ ገልጸዋል። የትግራይ ክልል ኃይሎች መቀለ መግባታቸውን በድምፅ ወያነ ሬዲዮ ተገልጿል። የከተማይቱ ነዋሪዎች መንገዶች ላይ ወጥተው ደስታቸውን ሲገልጹ እንደታዩ ዘገባዎች ጠቁመዋል። የትግራይ ክልል መዲና መቀለ 100% በቁጥጥራችን ስር ሆናለች ሲሉ የህዝባዊ ወያነ ሓርነት ትግራይ ቃል አቀባይ አቶ ጌታቸው ረዳ ዛሬ ለሮይተርስ የዜና አገልግሎት መናገራቸው ታውቋል። ከመቀለ ወጣ ብለው ባሉት አካባቢዎች የነበሩት ግጭቶች እንዳበቁም አቶ ጌታቸው ገልጸዋል። ኃይሎቻችን እያንዳንዱ የክልሉ ግዛት ከጠላት ነፃ እስከሚወጣበት ጊዜ ድረስ በደቡብና በምስራቅ የጠላት ኃይሉን የማሳደድ ተግባር ይቀጥላል ብለዋል። ህወሓት ሙሉ በሙሉ መቀለን የተቆጣጠረ መሆኑን በነፃ ምንጭ ለማረጋገጥ እንዳልቻለ ሮይተርስ ገልጿል። ከኢትዮጵያ ጠቅላይ ሚኒስትርና ከወታደራዊ ኃይል ቃል አቀባዮች ምላሽ ለማግኘት ሮይተርስ የዜና አገልግሎት ስልክ ቢደውልም ምላሽ ለማግኘት እንዳልቻለ ገልጿል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ያስተላለፉት መልእክት በበኩሉ ህወሓትና የሚያበረታቷቸው ወገኖች እንደ አውሮፓ አቆጣጠር በ2016 ዓ.ም በእግር ምስካል፣ በአድበጊዮ፣ በአሰብ ግንባር፣ በጾሮና እንዲሁም ቅርብ የታየውን ወታደራዊ ክሽፈት የማገናዘብ ብቃት የላቸውም። ጌም ኦቨር ወይም ጨዋታው አብቅቶለታል የሚለውን አባባል ትርጉምም በሚገባ ማገናዘብ አይችሉም ይላል። የትግራይ ክልል ገዢ ፓርቲ የነበረው ህወሓት ባለፈው ሳምንት የማጥቃት እርምጃ መጀመሩንና የኢትዮጵያ መንግስት ኃይሎች ከከተማይቱ ሲወጡ የትግራይ ተዋጊዎች እየገቡ ነው ሲሉ አንድ የትግራይ ጊዜያዊ መንግስት ባለስልጣን መናገራቸውን አዣንስ ፍራንስ ፕሬስ የተባለው የፈረንሳይ የዜና አገልግሎት ዘግቧል።
የኤርትራ ኃይሎች አሁንም በትግራይ ክልል ውስጥ ያሉ መሆናቸው ግልጽ አይደለም። የኤርትራ ኃይሎች በክልሉ አስከፊ የሆነ የጭካኔ ተግባሮች ሲፈጽሙ እንደቆዩ የክልሉ ነዋሪዎች ሲናገሩ ቆይተዋል። ለስምንት ወራት ለሚጠጋ ጊዜ ሲካሄድ የቆየው ግጭት 350 ሺህ የሚሆኑ ሰዎች ለረሃብ እንዲጋለጡ ማድረጉን የተባበሩት መንግስታት ድርጅት አስገንዝቧል። ዩናይትድ ስቴትስ፣ አየርላንድ እና ብሪታንያ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አስቸኳይ ይፋዊ ስብሰባ እንዲካሄድ ጥሪ አቅርበዋል። ስብሰባው በመጪው አርብ ሊካሄድ ይችላል። ነገር ግን የወቅቱ የጸጥታው ምክር ቤት ፕሬዚደንት ፈረንሳይ በመሆኗ ወቅቱንና ጊዜውን የምትወስነው ፈረንሳይ ትሆናለች ማለት ነው። መቀሌ የሚገኘው የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የኢትዮጵያ ወታደሮች መስሪያ ቤት ውስጥ ገብተው የሳተላይት መገናኛ መሳሪያውን እንደበጣጠሱት ገልጿል። የዩኒሴፍ ዋና ስራ አስኪያጅ ሄንሪታ ፎሬ ባወጡት መግለጫ ይህ ተግባር የተባበሩት መንግስታት ድርጅት ደንብን ይጥሳል፣ ምንጊዜም ቢሆን ኢላማ ልንሆን አንችልም፣ አይደለንምም ሲሉ አስገንዝበዋል። ከመቀለ በስተሰሜን በሚገኝ ቦታ ላይ መንግስት በፈጸመው የአየር ድብደባ ከ60 በላይ የሚሆኑ ሲቪሎች ከተገደሉ በኋላ በክልሉ ሲካሄድ የቆየው ውጊያ እንደተባባሰ ተዘግቧል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የኢትዮጵያ ባለስልጣኖች በአየር ድብደባው ለተጎዱ ሰዎች አምቡላንሶች እንዳይደርሱ አግደዋል ሲሉ ከሰዋል። አንድ የኢትዮጵያ ወታደራዊ ቃል አቀባይ የተገደሉት ተዋጊዎች ብቻ ናቸው ብለዋል። የትግራይ ኃይሎች ዛሬ በመንግስት ኃይሎችና በተባባሪዎቻቸው ላይ ተጨማሪ ድል ማግኘታቸውን፣ የሽረ ከተማ ነዋሪዎች ደግሞ የኤርትራ ወታደሮች ከከተማይቱ ወጥተዋል ማለታቸውን ሮይተርስ የዜና አገልግሎት ጠቁሟል። ትግራይ ውስጥ ካለፈው ጥቅምት ወር አንስቶ ሲካሄድ በቆየው ውጊያ 2 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ሲቪሎችን በገፍ የመግደልና የዘር ማጥቃት በደል ተፈጽሟል። ሴቶችና ልጃገረዶች በቡድን ሆነው በአስከፊ መልኩ የወሲብ ጥቃት ተፈጽሞባቸዋል የሚሉ ዘገባዎች ሲሰሙ ቆይተዋል። በአሁኑ ወቅት ቢያንስ 350 ሺህ የሚሆኑ ሰዎች ለረሃብ አደጋ ተዳርገዋል። 5 ሚሊዮን የሚሆኑት ደግሞ አስቸኳይ የምግብ ረድኤት ያስፈልጋቸዋል ሲል የተባበሩት መንግስታት ድርጅት ገልጿል።
አድማጮች፣ ተከታዩም ከዚህ ርዕስ ጋር ያቆየናል። ከክልሉ ጊዜያዊ አስተዳደር በቀረበለት ጥያቄ መሰረት የኢትዮጵያ መንግስት በተናጠልና ያለ ቅድመ ሁኔታ የተኩስ አቁም ማድረጉ በትላንትናው ዕለት የኢትዮጵያን ምንጮች ጠቅሰው የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። የህወሓት ኃይሎች መቀሌ መግባታቸውን ሮይተርስና ድምጸ ወያኔን ዋቢ ያደረጉ ዘገባዎችም እንዲሁ ጠቁመዋል። በአጠቃላይ ስለ ሁኔታው በግልጽ ለመረዳት የሁሉንም ወገኖች ምላሽ ለማየት ለምንሞክርበት ቆይታ እስክንድር ፍሬውን ከአዲስ አበባ በስልክ አግኝቻለሁ። እስክንድር እንደምናመሸህ
አለላ።
እስክንድር፣ ከተለያዩ ምንጮች የተለያዩ ዘገባዎች የወጡትን ያህል ከዋነኞቹ ምንጮች የተሰባበሩ መረጃዎችን ነው የምናገኘው። ና እስኪ በኢትዮጵያ መንግስት በኩል ካለውን ጀምር። ከትላንቱ የተኩስ አቁም ውሳኔ እወጃ በኋላ በኢትዮጵያ መንግስት በኩል የተሰጠ ተጨማሪ ግልጽ ማብራሪያ አለ?
አንተም እንግዲህ መግቢያ ላይ እንዳልከው ነው አሉና፣ በዚህ ሰዓት ከመልሶቹ ይልቅ ጥያቄዎቹ ይበዛሉ ከሁሉም ወገኖች ማለት ነው። በተለይ ከኢትዮጵያና ከኤርትራ መንግስታት በኩል ዝርዝር መረጃ እየተሰጠ አይደለም። ትናንት የነበረ ዋነኛ ዜና ቀደም ሲል እንደጠቀስከው የህወሓት ኃይሎች መቀሌ መግባታቸውን የሚገልጹ ዘገባዎች ናቸው። በሮይተርስ የተጠቀሱት የህወሓት ቃል አቀባይ ጌታቸው ረዳ መቀሌን 100% ተቆጣጥረናል ብለዋል። ኃይሎቻችን እያንዳንዱ የግዛታችን እንጂ ከጠላቶቻችን ነጻ እስኪሆን ድረስ እንቅስቃሴያቸውን እንደቀጠሉ ነው በማለትም ገልጸዋል። በሮይተርስ የተጠቀሱት አቶ ጌታቸው ረዳ የኢትዮጵያ መንግስት ተኩስ አቁም፣ የተናጠል ተኩስ አቁም ማለት ነው ማወጁን የገለጸውን በትናንትናው እለት ነበር። አሉላ፣ አንተም ቀደም ሲል እንደጠቆምከው ገበሬው ተረጋግቶ የእርሻ ስራውን እንዲያከናውን፣ የእርዳታ ስራው ከወታደራዊ እንቅስቃሴ ነጻ ሆኖ እንዲሰራጭ፣ ሰላምን የሚመርጡ የህወሓት ኃይል አባላት ወደ ሰላም መንገድ እንዲመጡ ለማስቻል ይህ የእርሻ ወቅት እስኪጠናቀቅ የሚቆይ ያለ ቅድመ ሁኔታ በሰብአዊነት ላይ የተመሰረተ የተናጠል የተኩስ አቁም መንግስት አውጇል በሚል የትናንትናው የተለያዩ መገናኛ ብዙሃን የቀረበው መግለጫ ያስታወቀው። የተኩስ አቁም ስምምነት እንዲኖር የትግራይ ጊዜያዊ አስተዳደር ጥያቄ ያቀረበው የዛሬ ሳምንት መሆኑን የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር አብርሃም በላይ ገልጸዋል። አሉና በነገራችን ላይ የዛሬ ሳምንት እንደዚሁ ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊት ትግራይ ለቆ መውጣቱ ተገልጿል። ለምርጫው ሲባል እንደወጣ ነበር የተገለጸው። የኢትዮጵያ የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ለሀገር ውስጥ የመገናኛ ብዙሃን ይህንን ነበር ያብራሩት። እስኪ እናዳምጣቸው አሉላ።
እንደሚታወቀው ሰሞኑን ሀገራዊ ምርጫ ነበር። ከዚህ ጋር ተያይዞ ከውጭም ከውስጥም የደህንነት ስጋት ስለነበር ሰራዊታችን በመንግስት ውሳኔና ትዕዛዝ ከሰሜኑ የሀገራችን ክፍል ትግራይ ለህግ ማስከበር ዘመቻ ተሰማርቶ የነበረ ከፍተኛ ቁጥር ያለው ሰራዊት ወደ ማዕከል፣ ምስራቅ፣ ምዕራብና የደቡብ የሀገራችን ክፍል እንዲንቀሳቀስ ተደርጓል። ለውሳኔው እንደ ተጨማሪ ምክንያት የሆነው መጪው ክረምት ስለሆነ በትግራይ የነበረው የሰራዊት ክምችት በመቀነስ ገበሬው የውጊያ ድባብ ሳይረብሸው ነጻ ሆኖ እንዲያርስና እንዲዘራ ታሳቢ ያደረገ ምክር ነበር። በትግራይ የነበረው ቀሪ ኃይላችን ለኦፕሬሽን ስራ በሚያመች ቦታ ህዝቡ በብዛት በሚኖርበትና ወሳኝ የመሰረተ ልማት ባለበት አካባቢ እንዲሁም እርዳታ ለህዝብ ተደራሽ እንዲሆን መስመሮችን የመጠበቅ መቀሌ ዙሪያ ያለ እንደርታ የሚባለውን አካባቢ ታሳቢ ያደረገ ስምሪት ነው የነበረው። ይህንን የኃይል ስምሪት እንደ መልካም አጋጣሚ ቆጥሮ ዋሻ ለዋሻ ሲሹለከለክና መሳሪያውን ጥሎ ቤቱ ተደብቆ የነበረ ሚሊሻ ህዝቡን እያስገደደ መንገድ መዝጋትና ድል እንዳደረገ መጨፈር ጀምሯል።
እንግዲህ የኢትዮጵያ መከላከያ ሰራዊት ቃል አቀባይ ይህንን መግለጫ የሰጡት የዛሬ ሳምንት ነው። ምርጫው የተካሄደው ሰኔ 14 ነው። ዛሬ ሰኔ 22 ላይ ነው የምንገኘው። ከዚህ አንጻር ለምርጫው ሲባል ወጥተዋል ሲባል መቼ ነው የወጡት እንዴት ነው የወጡት የሚለው በዝርዝር አልተገለጸም። ነገር ግን ቀኖቹ የሚያስረዱት ይሄንን ነው አሉላ። ከዚህ ውጭ ግን ከኋላ ያሉትን እነዚህን መረጃዎች ከመመልከት ውጭ ከትናንትናው መግለጫ በኋላ በተጨማሪ ማብራሪያዎች አልተሰጡም በኢትዮጵያ መንግስት ባለስልጣናት በኩል ማለት ነው። ነገር ግን የአሜሪካ ድምፅን ጨምሮ ሌሎች የመገናኛ ብዙሀንም እየተጋበዙበት በከፍተኛ የመንግስት ባለስልጣን ነገ ጠዋት መግለጫ እንደሚሰጥ ለማወቅ ችያለው። እንግዲህ ምናልባትም በነገ ዕለት የበለጠ ዝርዝር ለማወቅ እድሉ ይኖራል ብለን እንገምታለን።
መልካም እስክንድር፣ ቀደም ብለህ በትላንትና ዕለት ሮይተርስ የዜና ወኪል ያወጣውን ጨምረ በህወሓት በኩል አቶ ጌታቸው ረዳ የሰጡትን ጠቅሰሃል። በህወሓት በኩልስ የተሰጠ አዲስ መግለጫ አለ?
እንግዲህ አንተም እንዳልከው በህወሓት በኩል በትናንትና ዕለት የተሰራጩ መረጃዎች ነበሩ። በመገናኛ ብዙሀን በተጠቀሱት በአቶ ጌታቸው ረዳ ተገለጹ የተባሉ ማለት ነው። በሌላም በኩል ዛሬም እንደዚሁ ሮይተርስ አቶ ጌታቸው ረዳን በመጥቀስ ያወጣው አለ። አስፈላጊ ከሆነ ወደ አማራ ክልል እንደዚሁም ኤርትራ ጭምር በመሄድ ጠላቶቻችንን እናሳድዳለን ሲሉ የህወሓቱ ቃል አቀባይ ጌታቸው ረዳ መናገራቸውን ነው ሮይተርስ የዘገበው አሉና። የአማራ ብልጽግና ፓርቲ ዛሬ ባወጣው መግለጫ ደግሞ የአማራ ህዝብ በሽብርተኞች ሂሳብ እንዲወራረድበት አይፈቅድም ብለዋል። ይህ የመግለጫው ቃል በቃል ያለው ነው። ወልቃይት፣ ጠገዴ፣ ጠለምትና ራያ በራሳቸው መስዋዕትነት ነጻነታቸው ሊያስከብሩ የአማራ አካባቢዎች መሆናቸውን በድጋሚ እናሳውቃቸዋለን በማለትም ይቀጥላል። በአማራ ብልጽግና ፓርቲ ጽህፈት ቤት የወጣው መግለጫ እንግዲህ በህወሓት በኩል ቀደም ሲል በአቶ ጌታቸው ረዳ ተገለጸ የተባለው በእነዚሁ ከክልል መንግስታት ደግሞ ከአማራ ክልል በኩል ደግሞ የአማራ ብልጽግና ፓርቲ ያወጣቸው እነዚህ አዳዲስ መረጃዎችም አሉ ለማለትም አሉ ነው።
መልካም እስክንድር፣ እንግዲህ በግጭቱ ያሉትን ሁሉንም ወገኖች ምላሽ ነው ለመረዳት የሞከርን ያለ ነው እና እስኪ ቀጥለን ደግሞ ወደ ኤርትራ እንሻገር። የኤርትራ ጦር ሰራዊት የያዝኩትን ተልእኮዬን አጠናቅቅ ያለው ኃይሌን ወደ ዛላምበሳና ባድማ አካባቢዎች ስብ ያለሁ ማለቱ የተጠቀሰበት መረጃ ያገኘህ ይመስለኛል። በኤርትራ መንግስት በኩል ከዚህ አሁን ካለው ሁኔታ አንጻር በአጠቃላይ የሚሰማው ምንድን ነው?
እንግዲህ አንዱ እንዳልከው የኤርትራ ወታደሮች የሚመለከት ነው እየወጣ ያለው መረጃ። ይህም በትናንትና ዕለት ነው የወጣው። ኤርትራን ፕሬስ ስንል ይህ የሰሜን ኢትዮጵያ ግጭት ከተጀመረ ጊዜ ጀምሮ በተለይ በጉዳዩ ላይ በተደጋጋሚ የሚጽፍ ትናንትና እንዳወጣው መረጃ ከሆነ አሉላ፣ የኤርትራ ኃይሎች በሙሉ በመውጣት በድንበር አካባቢ መስፈራቸውን ገልጿል። ተልኳቸውን አጠናቀው በድንበር አካባቢ በባድመ፣ በዛላንበሳ በመሳሰሉት አካባቢ መስፈራቸውን ነው ያስነበበው። ከኤርትራ በኩል እስካሁን እየተሰማው ይሄ ነው አሉላ።
መልካም እስክንድር እንግዲህ ቀደም ብለህም እንዳልከው ያለቀለት መረጃ ከማግኘት ይልቅ ብዙ ጥያቄዎች የሚነሱበት ሁኔታ ነው። በየጊዜው ውስጥም ያሉትን ተለዋዋጭ ሁኔታዎች ጨምሮ በኢትዮጵያ መንግስት ባለስልጣናት በኩል የሚሰጠውን ዓለም አቀፍ መገናኛ ብዙሃን የተጋበዙበትን መግለጫም ተከታትለህ ታደርሰናለህ። ሌሎችንም እንዲሁ ከየአካባቢው ከምንጮቻቸው የምናገኛቸውን መረጃዎች በሰዓቱና በትኩሱ እናቀርባለን። ለአሁኑ አመሰግናለሁ እስክንድር፣ እግዜር ይስጥልኝ። መልካም ምሽት።
አመሰግናለሁ አሉላ። መልካም ምሽት።
አድማጮች፣ ተከታዩም ከተመሳሳይ ርዕስ ጋር የሚያቆየን ይሆናል። የኢትዮጵያ ፌዴራላዊ ኃይሎች ከትግራይ ክልል መዲና መቀሌ መውጣታቸው ውጊያው ሙሉ በሙሉ አብቅተዋል ማለት እንዳልሆነ አንዳንድ ቀጠናዊ ተንታኞች እየተናገሩ ነው ይላል በዩናይትድ ስቴትስ የሰላም ተቋም ውስጥ የሚሰሩና በምስራቅ አፍሪካ ላይ ትኩረታቸውን ያደረጉት አሊ ቨርጅ በጉዳዩ ላይ ከአሜሪካ ድምጿ ኬት ፓውንድ ዳውሰን ጋር ያደረጉትን ቆይታ ሀብታሙ ስዩም ተከታትሎታል።
አሊ ቨርጂ የኢትዮጵያ መከላከያ ሰራዊት መቀሌን ለቆ የወጣበትን ምክንያት ሲያስረዱ የተለያዩ መላምቶች እየተሰጡ እንደሆነ ይጠቅሳሉ። ሁለት ተጻራሪ ትንታኔዎች አሉ። አንደኛው የትግራይ ኃይሎች እርምጃ ኃያልነት የፌዴራሉ መንግስትን የተኩስ አቁም እንዲያውጅ ገፋፍቶታል የሚል ነው። ሁለተኛው ደግሞ ይህ እየተባባሰ የመጣውን የሰብአዊ ጥፋት የተረዳውና አንዳች እርምጃ መወሰድ እንዳለበትም ያመነው የፌዴራሉ መንግስት እቅድ ነው የሚል ነው። እንደሚመስለኝ እውነታው የሁለቱም ቅልቅል ነው። መዘንጋት የሌለበት ነገር ከሳምንት በፊት የፌዴራሉ መንግስት የአየር ድብደባ ሲፈጽም እንደነበረ ነው። ከትግራይ ኃይሎች በኩል የታየው መገዳደር ውሳኔው የተላለፈበትን ቀን ያፋጥን ይመስላል ነው ያሉት።
Might of the Tigrayan opposition has precipitated the exact date.
የዩናይትድ ስቴትስ ሰላም ተቋም ባልደረባ አሊ ቨርጂ ያሁን ርምጃ በክልል ውስጥ ሰላምና መረጋጋትን ለማምጣት ይረዳ እንደው ተጠይቀው ሲመለሱ ይህንን ብለዋል።
There are still areas where the federal government forces are in control and the
አሁንም ድረስ በፌደራል ኃይሎች የተያዙ ስፍራዎች አሉ። የትግራይ ኃይሎች ከነዚህ ስፍራዎች እንደሚያስወጧቸው ተናግረዋል። ስለሆነም በተወሰኑ የትግራይ ክፍሎች ውስጥ ሌላ ውጊያ ለወደፊቱ ሊኖር ይችላል። የፌደራሉ መንግስት ኃይሎች ሙሉ በሙሉ ለቀው በወጡባቸው ስፍራዎች ግን አነስተኛ ውጊያ እንደሚኖር ይጠበቃል። የፌደራሉን ኃይል በደገፉት የአማራ ክልልና ኤርትራ ኃይሎች ላይ ምን ሊፈጠር እንደሚችል እስካሁን አላወቅንም። ፍላጎታቸው ምን እንደሆነም አልታወቀም። ክስተቱ በሌላው የኢትዮጵያ የጸጥታ ሁኔታ ላይ የሚኖረው ውጤት አነስተኛ ነው። ሀገሪቱ ግን አሁንም ሌሎች ስፍራዎቿ በሌሎች ተግዳሮቶችና የጸጥታ ሁኔታዎች የተጠመደ ነው። በአሁኑ ሰዓት በኢትዮጵያ ትግራይ ክልል ውስጥ ያለው ሁነት በአፍሪካ ቀንድ ቀጠና ላይ ስላለው ውጤት የተጠየቁት አሊ ቨርጂ ይህንም ብለዋል።
Clearly the Eritrean forces have been pivotal in this conflict and we don't yet know
ኤርትራ ኃይሎች በዚህ ግጭት ውስጥ ቁልፍ ቦታ አላቸው። በዚህ ስፍራ ይቆዩ እንደሆነ አናውቅም። የኢትዮጵያ መንግስት ደጋግሞ እንደሚወጡ ተናግሯል። ያንን የሚያሳይ ማስረጃ ግን አላየንም። ኤርትራ ጦር ለትግራይ ኃይሎች ያለው ጥላቻ ግልጽ ነው። ስለሆነም የትግራይ ጦር በድጋሚ ስፍራዎቹን መያዙን ለመቀበል አስቸጋሪ ይሆንበታል። የትግራይ ኃይሎች አንሰራሩት በሱዳን ድጋፍ አሊያም ደግሞ በትንሹ ድንበር ተሻግሮ በገባ ትጥቅ ወይንም ቁሳቁስ ሊሆን እንደሚችል ይታሰባል። እርግጠኛ ለመሆን ግን ይቸግራል። የሱዳን መንግስት አሊያም ደግሞ በጥቂቱ ከፊሉ የሱዳን መንግስት አስተዳደር የአብይ አህመድ መንግስትን ተቃዋሚዎች የመደገፍ ግልጽ ፍላጎት ያለው ይመስላል። ስለሆነም ቀጠናዊ ውጤት አለው። በሌላ በኩል ውጊያው ቆመ ማለት ድጋፍ የሚሹ ረሃብ የተጋረጠባቸው በመቶ ሺዎች የሚቆጠሩ ሰዎች ችግር ተፈታ ማለት አይደለም። ከተግዳሮቶቹ ጋር ይቆያሉ። ምናልባትም ወደ ሀገሪቱ የተለያዩ ስፍራዎች እንዲፈልሱ አሊያም ድንበር ተሻግረው እንዲሰደዱ ሊገደዱም ይችላሉ ነው ያሉት።
ሀብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ የመጽሔት ርዕስ ስንሻገር ደግሞ የፌዴራል መከላከያ ሰራዊት መቀሌ ለቆ መውጣትን ተከትሎ በትግራይ የተለያዩ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎች ያሉበት ሁኔታ ማወቅ አልቻልንም ሲሉ ወላጆቻቸው ስጋት እንደገባቸው ለአሜሪካ ድምፅ ገልጠዋል። ወላጆቻቸው ልጆቻቸው በሰላም ቤተሰቦቻቸውን እንዲቀላቀሉ መቀሌን የተቆጣጠረው ኃይል ለመንግስትና ለዓለም አቀፉ ማህበረሰብ የተማጽኖ ጥሪም ማቅረባቸው ተገልጧል። በዚህ ላይ መስፍን አራጌ ተጨማሪ ዝርዝር አለው።
በአዲግራት ዩኒቨርሲቲ ስድስተኛ ዓመት የሕክምና ተማሪ ልጅ እንዳላቸው የሚናገሩት ቅድስት አሊ ከልጃቸው ጋር በስልክም ሆነ በኢንተርኔት ከተገናኙ ቀናት እንዳለፏቸው ተናግረዋል።
ልጄ በአዲግራት ዩኒቨርሲቲ ወደ ትምህርት እንዲገቡ በመባላቸው የሜዲሲን ተማሪ ናት። ያው ስድስተኛ ዓመት ስለሆነች መቅረት ስለሌለባት የግድ ሄዳለች። ስልክ ከተቋረጠም ከአንድ ሳምንት በላይ ይሆናል። መገናኘት አልቻልንም። የምናገኘው መረጃ የለም።
በአክሱም ዩኒቨርሲቲ አምስተኛ ዓመት ተማሪና ዘንድሮ ተመራቂ ልጅ አለኝ የሚሉት አባት ደግሞ ሀሰን አበጋዝ ናቸው።
ዘንድሮ ተመራቂ ስለሆነ ያው መንግስት ጥሪ ባስተላለፈው መሰረት አክሱም ዩኒቨርሲቲ ልከነዋል። ግን ከላክነው በኋላ ያው በትምህርት ላይ እንዳለና ሚድ ጨርሰው ወደ ፋይናል ደረጃ ላይ እንደደረሱ ከሶስት ቀን በፊት ተደዋውለን ነበረ። ከዛ ቀን በኋላ ግን በተፈጠረው ምክንያት በስልክ ተገናኝተን አናውቅም።
ወላጆቹ ባስተላለፉት ተማጽኖ ተማሪዎቹ በሰላም ከቤተሰቦቻቸው ጋር እንዲቀላቀሉ ጠይቀዋል።
የልጆቻችን ሁኔታ እኛም መስማት ስላልቻን በጭንቀት ላይ ስለሆን መንግስት ሆነ የዓለም መንግስት ይሄንን ትኩረት በመስጠት ልጆቹ ከዚህ በኋላ እስከሚረጋጋ ሁኔታው መንግስትም የሚያደርገውን ስምምነት እስከሚፈጠር ድረስ እንፈልገዋለን። ህዝብ እንዲያልቅ አንፈልግም። ህዝብ እንዲሞት አንፈልግም እኛ። ስለዚህ ይሄ ሁሉ እስከሚመቻች ድረስ በተረጋጋ ሁኔታ ትምህርትን መቀጠል ስለማይቻል በሚሆነው አቅም ወደ ቤተሰባቸው እንዲመለሱ እንዲያደርግልንና ህብረተሰቡን በተረጋጋ ሁኔታ መንግስትም በተረጋጋ ሁኔታ ካለው የመቀሌ መንግስት ጋር ማድረግ የሚችለውን እንዲያደርግ ለዓለም መንግስታትም ሆነ ለኢትዮጵያ መንግስትም ነው ጥሪያችንም እናስተላልፈው።
አካባቢው ወይም ደግሞ የትግራይ ክልልን ተቆጣጠረ የተባለው አካልም እነዚህ ልጆች ገና ምንም የማያውቁ ለጋ ልጆች ናቸው። እንክብካቤ አድርጎ ወደ ቤተሰቦቻቸው የሚጠጉበትን መንገድ ማመቻቸት ያለበት ይመስለኛል። በተጨማሪም ደግሞ የዓለም አቀፉም ህብረተሰብ ቢሆን እነዚህ ህጻናቶች ገና ሀገር ተረካቢ ናቸው። ገና ተምረው ያልፍልናል ብለው ቤተሰብንም እናግዛለን ብለው የሄዱ ልጆች ናቸው። የእኛ ልጅ ብቻ ሳይሆን መላ ኢትዮጵያ የሚሆኑ ወጣቶች ናቸው ወደ ዩኒቨርሲቲ የተቀላቀሉት። ስለዚህ ይህንን የዓለም አቀፉን ህብረተሰብ ሀገሪቱንም እየመራ ያለው አካልም ቢሆን ልጆቹን ወደ ቤተሰቦቻቸው የሚገናኙበትን መንገድ የሚመቻችበት ሁኔታ ቢደረግልን መልካም ነው የሚል ሀሳብ ነው ያለኝ።
መንግስት የዩኒቨርሲቲ ተማሪዎችን ወደ ቤተሰብ ቅድሚያ ከበተነ በኋላ መሆን ያለበት ነገር ማድረግ ነበረበት። አሁንም የተቆጣጠረው የመቀሌ ሰራዊትም ቢሆን ሁሉም ልጆቻችን የሁላችንም ስለሆነ አገራችንም የሁላችንም ስለሆነ ልጆቻችንን የመጠበቅ ኃላፊነት አለበት። መንግስትም ልጆቻችን የመጠበቅ ኃላፊነት አለበት። የማንም ልጅ እንዲጎዳ እንዲሞት አንፈልግም። አገሪቱን የሚመራትም ይሄ የሚመራው ኃይል ነው። ተምሮም ለሀገሩ ነው። ስለዚህ መንግስትም ሆነ አሁን የገባው መቀሌ የተቆጣጠረው ሰራዊትም ለልጆቹ ማሰብ ግዴታ አለበት። ማንኛችንም ማሰብ ግዴታ ያለብን ስለሆነ ስለዚህ ይህንን የዓለም መንግስታት ከፍተኛ ትኩረት በመስጠት ልጆቹ ወደ ቤተሰብ እንዲቀላቀሉና ሁኔታው ተረጋግቶ ወደፊት በሚሆነው መልኩ ትምህርቱ እንዲጀመር ያደርግልን በታላቅ አክብሮት ነው የምጠይቀው። እንግዲህ የልጅ ጉዳይ ነው፣ ከባድ ነው። ይህንን ሁሉም ሊያውቀው ይገባል። ሁሉም እንደ እኔ ልጅ አለው። ሁሉም ማስተላለፍ ይገባል መልእክት ማለት ነው።
መንግስት የሆነ መረጃ ይኖረዋል። ይህን መረጃ ከነበረው ተማሪዎቹን ቀድሞ አስወጥቶ ከዛ በኋላ መከላከያ የሚወጣበት መንገድ መፈጠር ነበረበት። አሁን እኛ መንግስትን አምረን ሌላክ ነው ዩኒቨርሲቲውን ፌዴራል ፖሊስና ፌዴራል ይጠብቃቸው ነበር። አሁን ግን እየሰማን ያለ ነው መከላከያም ወጥቷል፣ ፌዴራልም ወጥቷል ነው የሚባለው። ይሄ ከመሆኑ በፊት ግን ተማሪዎቹ ወደ ቤተሰቦቻቸው መምጣት ነበረባቸው የሚል ሀሳብ ነው ያለኝ።
ዩኒቨርሲቲዎችን በበላይነት የሚያስተዳድረው የሳይንስና ከፍተኛ ትምህርት ተቋም አመራርን በስልክ ለማግኘት ያደረግኩት ጥረት ለጊዜው አልተሳካልኝም። እንደተሳካልኝ ምላሻቸውን ለማካተት ሞክራለሁ። ህዝባዊ ወያኔ ሓርነት ትግራይ ትናንት የክልሉን ርዕሰ መዲና መቀሌን መቆጣጠሩን ይፋ ያደረገ ሲሆን የኤርትራ ፕሬስ በበኩሉ የኤርትራ ሰራዊት ኢትዮጵያን ለቆ መውጣቱን ይፋ አድርጓል። በሌላ በኩል የኢትዮጵያ መንግስት በትግራይ ክልል የተኩስ አቁም ስምምነት መደረጉን ከመግለጽ ባለፈ እስካሁን ዝርዝር መረጃዎች አልወጡም። የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ከሳምንት በፊት ለጋዜጠኞች በሰጡት መግለጫ ከምርጫ ደህንነት ጋር በተያያዘ ሰራዊቱ ወደ ተለያዩ አካባቢዎች እንዲንቀሳቀስ መደረጉን አመልክተው ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ምርጫ ነክ ዘገባ ነው ተከታዩ። ምርጫ ቦርድ ከሚጠብቃቸው 942 አጠቃላይ ውጤቶች መካከል እስካሁን የደረሱት 618 መሆናቸውን አስታውቋል። ምርጫው በተካሄደባቸው 440 የምርጫ ክልሎች ለሕዝብ ተወካዮችና ለክልል ምክር ቤቶች ከሚጠበቀው አጠቃላይ 942 ውጤት ውስጥ ወደ 35 የሚሆኑት ወደ ቦርዱ ማዕከል እንዳልደረሱ የቦርዱ መረጃ ያሳያል። በ160 የምርጫ ክልሎች ላይ በፖለቲካ ፓርቲዎች አቤቱታ መቅረባቸውንም ቦርዱ ገልጧል። ይህንንም ምርጫ ቦርዱ የሚያከናውነውን የማጣራት ስራ ሂደት ጨምሮ ውጤት በጊዜ ማሳወቅ እንዳይቻል ማድረጋቸውን የቦርዱ ሰብሳቢ ወይዘሮ ብርቱካን ተናግረዋል። ኬኔዲ አባተ ተከታትሎታል።
የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰኔ 22 2013 ዓመተ ምህረት በሰጠው መግለጫ ከምርጫ ክልሎች ወደ ቦርዱ ማዕከል ስለደረሱ የምርጫ ውጤቶች እንዲሁም ጊዜያዊ ውጤቱን ለማሳወቅ ያጋጠሙት ስላሉ ተግዳሮቶች አብራርቷል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደክሳ ምርጫው ከተካሄደባቸው 440 የምርጫ ክልሎች ቦርዱ እንዲደርሱት ከሚጠብቃቸው 942 አጠቃላይ ውጤቶች መካከል እስካሁን የደረሱት 618 መሆናቸው ቸውን ገልጸዋል።
ቦርዱ ወደ 942 የምርጫ ውጤቶች በምርጫ ክልል ደረጃ ተረጋግጠው እንዲገቡለት ይጠብቃል። እነዚህ 942 ሰነዶች ላይ የሚያጣራው ነገር አጣርቶ ውጤቶችን በአዋጁ መሰረት ባለው ስልጣን መሰረት እያረጋገጠ ለሕዝብ የሚገልጽ ይሆናል። እንዳልኩት 942 እንጠብቃለን። ይሄ የተወካዮች ምክር ቤትን የክልል ምክር ቤትን የሚያካትት ቁጥር ነው። እስካሁን ወደ 618 የሚሆኑት ወደዚህ ወደ ማዕከላችን ደርሰዋል።
የቦርዱ መረጃ እንደሚያመለክተው ወደ 35 በመቶ የሚሆኑት ውጤቶች ገና ወደ ማዕከል ያልደረሱ ሲሆን ለዚህም የትራንስፖርት ችግርና በምርጫ ክልል ደረጃ የሚደረጉ የማጣራት ተግባራት ጊዜ መውሰዳቸውን የቦርዱ ሰብሳቢ በምክንያትነት አቅርበዋል። ቦርዱ ከደረሱት ውጤቶች መካከል ምንም ችግር የሌለባቸው ብሎ ያረጋግጣቸውን የተወሰኑ የክልልና የተወካዮች ምክር ቤት ውጤቶች በዝርዝር ይፋ አድርጓል። ከነዚህም አብዛኛው የገዢው ፓርቲ በብቸኝነት በተወዳደረባቸው የኦሮሚያ ክልል የሚገኙ ናቸው። በቦርዱ ደረጃ የሚደረጉ የማጣራት ሂደቶችና የፓርቲዎች አቤቱታዎች የምርጫውን አጠቃላይ ጊዜያዊ ውጤት በፍጥነት ማሳወቅ እንዳይቻል በማድረግ ላይ መሆናቸውን ያነሱት ወይዘሪት ብርቱካን እስካሁን በ160 የምርጫ ክልሎች ላይ በፖለቲካ ፓርቲዎች አቤቱታ መቅረቡንም ጠቅሰዋል።
በትክክለኛ ሁኔታ መረጃዎቹ መመዝገባቸውን እርስ በርሱ የሚጣረስ ቁጥር አለመኖሩን የምናጣራባቸው የሕግ አሰራሮች አሉ፣ የፕሮሲጀር አሰራሮች አሉ። እነሱን እንደገና ደግሞ በእኛ ደረጃ በዚህ ሄድኳርተር ላይ ስለምንፈጽመው ትንሽ ጊዜ እየወሰደብን ነው የሚገኙ። እንግዲህ ደግሞ ሌላው ከዚህ በተጨማሪ የመጨረሻ ውጤትን ለሕዝብ ይፋ ከማድረግ ሊያግደን የሚችለው ነገር የፓርቲዎች አቤቱታ እስካሁን ድረስ 160 በሚሆኑ የምርጫ ክልሎች ላይ ፓርቲዎች አቤቱታ አቅርበዋል።
የፓርቲዎቹን አቤቱታዎች ቦርዱ በፍጥነት መርምሮ ውጤት ሊለውጡ የሚችሉ አቤቱታዎች ካሉ በድጋሚ ምርጫው የሚካሄድባቸው ክልሎች ሊኖሩ እንደሚችሉ ነው ወይዘሪት ብርቱካን የተናገሩት። ይሁንና አቤቱታዎቹ በተደራጀ መልኩ አለመቅረባቸውን የጠቀሱት ወይዘሪት ብርቱካን በዚሁ ጉዳይ ከፖለቲካ ፓርቲዎች ጋር ዛሬ ውይይት መደረጉን ገልጸዋል።
ዛሬ ከፓርቲዎች ጋር ሰፊ ውይይት አድርገን ነበር። በውይይታችን ምንድን ነው ያልነው? አቤቱታዎቻቸውን ውሳኔ ለመስጠት በሚቻልበት ሁኔታ ተግባሩ ወይም ጥሰት ተደርጓል የሚባለው ምንድን ነው? በማን የተደረገው? መቼ ነው የተደረገው? ተበዳይ ካለ ለምሳሌ ወኪሌ ተባሮብኛል ወይ ተደብድቦብኛል ቢባል ማን ነው እሱን ስሙን? ከዛም በተጨማሪ ደግሞ ቀጥታ በማስረጃነት የሚቀርቡትን ነገሮች በሙሉ ለውሳኔ አሰጣጥ በጣም በሚመች ሁኔታ እሱን እንዲያደርጉ ተወያይተናል። ግን እንዲያደርጉ ብቻ ሳይሆን በእኛ በኩል ሕግ እገዛ ልንሰጣቸው ተዘጋጅተናል።
ቦርዱ ከነገ ሰኔ 23 ጀምሮ የፖለቲካ ፓርቲዎቹን አቤቱታዎች መመርመር እንደሚጀምርም ወይዘሪት ብርቱካን ሚደቅሳ ገልጸዋል። ለዚህም ተጨማሪ ባለሙያዎች መቀጠራቸውንም ነው የጠቆሙት። በምርጫ ሕጉ መሰረት ቦርዱ ጊዜያዊ ውጤቱን ምርጫው ከተካሄደ በኋላ ባሉት 10 ቀናት ውስጥ ማሳወቅ የሚጠበቅበት ሲሆን ይህን ለማድረግ የማያስችሉ ተግዳሮቶች ከተከሰቱ ደግሞ ውጤቱን በ20 ቀናት ውስጥ ማሳወቅ ይጠበቅበታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ በፍርድ ቤት በነጻ የተለቀቁት አቶ አብዲ ረጋሳ ዳግም ተይዘው ያሉበት አይታወቅም ሲሉ ጠበቃቸው የተናገሩትን ይጠቅሳል። የኦነግ ማዕከላዊ ኮሚቴ አባል አቶ አብዲ ረጋሳ በኦሮሚያ ጠቅላይ ፍርድ ቤት በነጻ ከተለቀቁ በኋላ ዳግም መታሰራቸውን የተናገሩት ጠበቃቸው አቶ ቱሊ ባይሳ ባለፈው ሐሙስ የኦሮሚያ ጠቅላይ ፍርድ ቤት ከተከሰሱበት ወንጀል ነጻ መሆናቸውን ገልጦ ቢለቃቸውም ወዲያውኑ እርሳቸው የመንግስት የደህንነት ሰዎች ባሏቸው ሰዎች ተወስደዋል ነው ያሉት። አቶ ለሚ ገመቹ የኦሮሞ ነጻነት ግንባር ጊዜያዊ ህዝብ ግንኙነት ተወካይ በበኩላቸው እስካሁንም አቶ አብዲ ወዴት እንደተወሰዱ የሚታወቅ ነገር የለም ይላሉ። የመንግስት የጸጥታ ኃላፊዎች በጉዳዩ ላይ መልስ እንዲሰጡ እስካሁን የተደረገው ጥረት ለጊዜው አልተሳካም። ዘገባውን ገልሞ ዳዊት ነው ያጠናቀረው።
አቶ ቱሊ ባይሳ የአቶ አብዲ ረጋሳ ጠበቃ ደንበኛቸው በአቃቤ ህግ በሶስት ወንጀሎች ተጠርጥረው መከሰሳቸውን ተናግረዋል። አንደኛው ያልተፈቀደ የእጅ ስልክ አይነት በመያዝ፣ ሁለተኛ በደቡብ ኦሮሚያ ክልል የሚንቀሳቀሱ የኦሮሞ ነጻነት ሰራዊት በሰላም እንዳይገባ እንቅፋት በመሆንና ሶስተኛውና የመጨረሻው በግሮጎሳውያኑ ዘመን አቆጣጠር 2008 በደቡብ ኦሮሚያ ክልል አንድ የአካባቢው ባለስልጣን በታጣቂዎች ታፍኖ እንዲገደል ትዕዛዝ አስተላልፈዋል የሚሉ ናቸው ብለዋል። ፍርድ ቤት አቶ አብዲን አንደኛና ሁለተኛ ክሳቸው በተለያዩ ጊዜያት በተቀመጡ ችሎቶች ነጻ እንዲሆኑ ብይን ሰጥቶ እንደነበር ጠበቃቸው አቶ ቱሊ ገልጸው፣ ባለፈው ሐሙስ ሶስተኛ ክሳቸውን ለማየት የተቀመጡ ችሎትም እንዲሁ በነጻ አሰናብተዋቸዋል ብለዋል። አቶ ቱሊ የተከሳሽ ጠበቃ ለችሎቱ አቶ አብዲ ያኔ በኤርትራ እንደነበሩ የሚያሳይ የተለያዩ መረጃዎችን ማቅረባቸውን፣ ከአቃቤ ሕግ ግን አንድ ምስክር ብቻ በመቅረቡ የችሎቱ ዳኛ ግራ ቀኙን አይተው አቶ አብዲን በነጻ እንዳሰናበቱ አብራርተዋል።
manni murtii bilisaan akka isaan geggeeffaman naannoo sa'aatii shanii bilisaan akka geggeeffaman murtii kennee ture. kana booda isaanis kan hidhamanii jiran godina addaa
fardi beeyi kareffaadu ammasaa takkaawaa biinabar ato abdii banatsa andii sanaabbatu yaastalaallafaw irsaachaw taasirow yinabbaruut ba finfinnee liyyuu zoon sabbataa katamaa daalattii bamiibbaal bootaa nawu reffaad laayi yefardi beetu usaanii ato abdii yenabbaruubbata sirbeet ከደረሰ በኋላ ሐሙስ ከሰዓት 10 ሰዓት አካባቢ ከማረሚያ ቤት ወጡ። አቶ አብዲን መጥተው የተቀበሏቸው አቶ ጀቤሳ ገቢሳ የሚባሉ ወዳጃቸው ነበሩ። ከማረሚያ ቤቱ ወጥተው 1 ኪሎ ሜትር ሳይጓዙ የኦሮሚያ ፖሊስ ደንብ ልብስ የለበሱ ሰዎች መጥተው በቁጥጥር ስር አዋሏቸው። ከዚያ ሁለታቸውንም ወደ ሰበታ ከተማ ወሰዱ። ከአቶ አብዲ ጋር የነበሩትን ወዳጃቸውን ለአንድ ሰዓት ካቆዩ በኋላ ለቀቋቸው። አቶ አብዲ ግን አሁን የት እንዳሉ፣ በምን አይነት ሁኔታ ውስጥ እንዳሉ ቤተሰባቸውም ጠበቃቸውም አያውቁም።
አቶ ለሚገመቹ የኦሮሞ ነጻነት ግንባር ጊዜያዊ ህዝብ ግንኙነት ተወካይ አቶ አብዲ ከመጋቢት 19/2012 ዓ.ም ጀምሮ በእስር ላይ እንዳሉ ገልጸዋል።
አዱጂ ማታማቲን ደመኒ ጋፋ mana hidhaasaan duratti dhaman alam ganaatti deemani gaafa yeroo gaafatanitti
አርብ ዕለት ቤተሰቦቻቸው አቶ አብዲ በፊት ታስረውበት የነበረውን የዓለም ገና ፖሊስ ጣቢያ ሄደው ሲጠይቁ የፖሊስ ጣቢያው ሰዎች አቶ አብዲ ከጣቢያው እንደተወሰዱ ነው የነገሯቸው። ወዴት እንደተወሰዱ ሲጠይቁ አቶ አብዲን በጣቢያው ያስቀመጠው አካል ሲወስዳቸው ወዴት እንደሚወስዳቸው አልነገረንም የሚል ምላሽ ነው የሰጧቸው።
ጠበቃቸው አቶ ቱሊ ባይሳን መልሼ አቶ አብዲ ያሉበት አጣርተው እንደሆነ ጠይቀያቸው ነበር።
አሁን ያለው ሁኔታ ትንሽ አስቸጋሪ የሆነ መጥቷል። ሰው ያለበትን ሁኔታ መጠየቅ ከባድ ነው። አሁን ቤተሰብም ጠበቃም አቶ አብዲ ያሉበትን ለማወቅ ጠይቀዋል። ነገር ግን የሚነግር ሰው የለም።
ስለ አቶ አብዲ ረጋሳ ዳግም በቁጥጥር መዋል የኦሮሚያ ክልል የጸጥታ ኃላፊዎች መልስ እንዲሰጡ ያደረግነው ጥረት አልተሳካም። የኦሮሚያ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮሚሽነር ጌታቸው ይታና ስለ ጉዳዩ መረጃ እንደሌላቸው የተናገሩ ሲሆን፣ የኦሮሚያ ፖሊስ ኮሚሽነር እንዲሁም የኦሮሚያ ክልል ጸጥታና ደህንነት ቢሮ ኃላፊ ላለፉት 3 የሥራ ቀናት በጉዳዩ ላይ መልስ እንዲሰጡ ያደረግነው ጥረት አልተሳካም። አድማጮች፣ ያላፊዎቹ ምላሽ እንዳገኘን የምናቀርብ ይሆናል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
ገልሙን ለዘገባው አመስግኜ ከአዳማ ለተከታዩ ርዕስ ደግሞ ወደ አዲስ አበባ ልመልሳችሁ። የአርቲስት አጫሉ ሁንዴሳ ሶስተኛ የሙዚቃ አልበም ምርቃትና ከያኔው በወንጀለኞች ጥይት ተመትቶ የተገደለበት አንደኛ ዓመት መታሰቢያ መርሃ ግብር በአዲስ አበባ ከተማ ተካሂዷል። በተለያዩ ዝግጅቶች በታጀበው በዚህ መርሃ ግብር ላይ የአርቲስቱ ቤተሰቦች፣ ወዳጆችና በርካታ የጥበብ አፍቃሪያን ታድመዋል። በመታሰቢያ ስነ ስርዓቱም ላይ ንግግር ያደረጉት የአርቲስቱ ባለቤት ወይዘሮ ፋንቱ ደምሰው አጫሉ ከዚህ ዓለም በሞት ቢለይም ትውስታውና ስራዎቹ ግን ሕያው ናቸው ማለታቸውን ጠቅሳ ዘጋቢያችን ፀሐይ ዳምጠው የአርቲስት አጫሉ ሁንዴሳ ወላጅ አባት አቶ ሁንዴሳ ቦንሳ በበኩላቸው የልጄ ገዳዮች ሕግ ፊት ቀርበው ፍትህ እንዲያገኙ ሁሉም እንደየ ሃይማኖቱ ጸሎት ያድርግልኝ ሲሉ ጥሪ ማቅረባቸውን ዘርዝራለች። እነሆ ዘገባዋ ነው።
አርቲስት አጫሉ በህይወት እያለ ሁለት ሙሉ አልበም ዘፈንና ሰባት ነጠላ ዜማዎች ከህዝቡ ዘንድ አድርሷል። ከነጠላ ዜማዎቹ ማለንጅራ ዘፈን ህዝቡ ዘንድ በከፍተኛ ደረጃ ተወዳጅ ዘፈን እንደሆነ ይነገራል። ይሁንና አርቲስቱ ሶስተኛውን አልበሙን እየሰራ ባለበት ባለፈው አመት ሰኔ 22 በአዲስ አበባ ከተማ አቃቂ ክፍለ ከተማ ልዩ ቦታ ገላን ኮንዶሚኒየም አካባቢ ግድያ እንደተፈጸመበት ይታወቃል። አርቲስቱ በህይወት እያለ ያዘጋጀው ሶስተኛው የሙዚቃ አልበም ማልመልሳ በሚል ርዕስ ታትሞ ለአድማጮች ቀርቧል። የዘፈኑ 300,000 ቅጂ በመጀመሪያ ዙር የተዘጋጀ ሲሆን አልበሙም 14 ዘፈኖችን ያካተተ እንደሆነ ተገልጿል። ከነዚህ ዘፈኖች አንዱ ኢልመነማ የሚል ነው። በተካሄደው መርሃ ግብር ለአርቲስቱ ሙት ዓመት መታሰቢያ የሻማ ማብራት ስነ ስርዓት ተካሂዷል። በመርሃ ግብሩ ላይ ንግግር ያደረጉት የአርቲስቱ ባለቤት ወይዘሮ ፋንቱ ደምሰው አጫሉ በህይወት ብለየንም ትውስታውና ስራዎቹ ይኸው ናቸው ብለዋል። ወይዘሮ ፋንቱ አክለው አንድም አንተን አጥቼ ሁለተኛ ደግሞ እውነትንም አጣው ስሉ ተደምጧል።
ሐዘናችሁ ሐዘናችን ነው ብላችሁ ከጎናችን ሆናችሁ ላበረታችሁን ሁሉ በባለቤቴ በሐቀኛውና ማስመሰል የማይችል ለእውነት ሁሉንም በሚፈጥረው አጫሉ ሁንዴሳ ስም ላመሰግናችሁ እወዳለሁ። አጩ በጣም ከሚገርመኝ ነገር እኔ ሁለት ነገር ነው ያጣሁት፣ አንድም አንተን ሌላው ደግሞ እውነትን። ነገር ግን ያንተ እውነትና ፍትህ በእግዚአብሔርና አንተ ጋር የነበረችው ሴት ጋር ነው። አንተ አልሞትክም፣ መቼም አትሞትም። አንተን የገደሉ ያስገደሉ ለሆዳቸው የሚኖሩ ናቸው በቁማቸው የሞቱት። ታሪክ ለዘላለም ይዘክርሃል።
እውነት የእግዚአብሔር ልጅ ነው ሲሉ ወይዘሮ ፋንቱ ተናግሯል።
ፍትህ ግልጽ ሆኖ እያለ የተደበቀ ቢሆንም እግዚአብሔር ያለ ቀን መውጣቱ አይቀርም። ይህ ደግሞ የኔና የህዝብ ተስፋ ነው። ባለቤቴን የገደላችሁ ያስገደላችሁ ደሙን እውነቱን የደበቃችሁ ይቆያል እንጂ እውነታው መውጣቱ አይቀርም። እውነት የእግዚአብሔር ልጅ ነውና።
የአርቲስት አጫሉ ሁንዴሳ ወላጅ አባት አቶ ሁንዴሳ ቦንሳ አጫሉ የኔ ብቻ ሳይሆን የመላው ኦሮሞ ህዝብ ልጅ ነው ብለዋል።
አጫሉ
አጫሉ የኔ ልጅ ሆኖ በእኔ ስምና በወለደችው እናት ይጠራ እንጂ የህዝብ ልጅ ነው። ብዙ ማውራት አልፈልግም። ሁላችሁም እዚህ ያላችሁ እውነቱ እንዲወጣ እንደየ ሃይማኖታችሁ እግዚአብሔርን ለምኑልኝ፣ ጸልዩልኝ። የልጄ ደም ፍትህ እንዲያገኝ ይህንን ነው የምጠይቃችሁ። አመሰግናለሁ።
አጫሉን በቅርበት ከሚያውቁት አርቲስት አመልማል አባተ አንዷ ናት።
ሰርቶ ያስቀመጠው ስራዎች ውጤት ላይ መዋላቸው ጥሩ ነው። እንደዛው ቅርት ቢል ነበር የሚያሳዝነው። ግን የነበረ ስና ነበረ፣ ሊያወጣው ያሰበው ነገር ነበረ። መቼም ሰው ባሰበው ኖሮ አያውቅም። ግን እቺ ነገር መኖሯ በጣም ለሰው፣ ለአድናቂዎቹ፣ ለሚወዱት ሰዎች በጣም መጽናኛ ነው የሚሆነው እና በጣም ያሳዝናልም በአንድ በኩል ደግሞ ቅሪት ደግሞ መኖሩ ደስ ይላል። እኔ ፐርሰናሊ አገዋለሁ ስለማውቀው ሁሌ በጣም ነው የማዝነው። በጣም 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 በሳል ልጅ ነው። በጣም ጨዋ ልጅ ነው። እኔ እስከማውቀው ድረስ በጣም ሰላምተኛዬ ነው። አንዳንዴ ስራ ላይ ሚሊኒየም አዳራሽ ስንል የሚጠይቀኝ ጥያቄ በጣም በሳል መሆኑን በዛ ነው እና አዝናለሁ። አንዳንዴ ምነው ባላወቅኩ ትላለሁ። ምክንያቱም ፐርሰናሊ ስታውቀው በጣም ስለ ልጁ ማንነት በደንብ ታውቃለህ እና በጣም ካለ እድሜያቸው የሚሞቱ ሰዎች በሙሉ ያሳዝኛል እና በጣም ያሳዝኛል።
አርቲስት ጫላ ቡልቱሜ ለአርቲስቱ የሙያ አጋሩ ነው።
ከጫሉ ጋር ከእስር ቤት አንስቶ ብዙ ነገር አብረን አሳልፈናል። ሲኖረንም ስናጣም አብረን ብዙ ነገር አጣጥመናል እና የዛሬ ስራው እንግዲህ በኦሮሞ ዘንድ በኢትዮጵያኖች ዘንድ ጥሩ ትውስታ ነው ብዬ ገምታለሁ። አጫሉ አሳቢ ልጅ ነበር፣ አስታዋይ ነበር፣ ለኦሮሞ ሕዝብ በተለይ መካሪ ልጅ ነበር። አጬ ከሁሉም ጋር ተመሳስሎ የሚኖር ልጅ ነበር እና ሰው ጥሩ ነገር ሲሰራ፣ ጥሩ ነገር ሲያስቀምጥ በታሪክም እየታሰበ ነው የሚኖሩ። በዚህ አጋጣሚ ሁላችንም ጥሩ ታሪክ ለዚች ሀገር አስቀምጠን ብናልፍ ደስ ይለኛል እና አጫሉ በጣም ጥሩ ልጅ ነበር። ለቤተሰቡ ከማንኛውም ሰው ጋር በሶሻል ላይፍ በጣም ጥሩ ልጅ ነበር እና ከማንም ጋር ተግባቢ ሆኖ የሚኖር ልጅ ነበር። በዚህ እድሜው ተቀጨ። ያው ፈጣሪ የጻፈልንን ነገር ማናችንም አናልፍም። አጫሉ ወደዚህ ተመልሶ አይመጣም፣ እኛ ነን ወደሱ የምንሄደው እንጂ ሁላችንም የራሳችን የድርሻችን እንድንወጣ እዚህ አጋጣሚ ጥሬን አስተላልፋል።
አርቲስቶቹ አክለውም የአጫሉ ቤተሰቦች እና ጓደኞቹ የደረሰባቸውን መራር ሐዘን ተቋቁመው ስራውንና ድምፁን ለሚናፍቅ ሕዝብ የመጀመሪያውን ስራዎች ለማድረሳቸው ክብር ይገባቸዋል ሲሉ ገልጿል። የአንደኛው የሞት ዓመት መታሰቢያ መርሃ ግብር ላይ የጥበብ ስራዎችን የሚያግዝና በአርቲስት አጫሉ ሁንዴሳ ስም የተሰየመው ፋውንዴሽን ተቋቁሟል። አርቲስት አጫሉም በሶስተኛው አልበሙ ገለቶማ የሚለው ዘፈን ተካቷል። ከአርቲስቱ ህልፈተ ህይወት በኋላ ከቤተሰቡ ጎን ሆነው በተለያየ መልክ ድጋፍ ላደረጉላቸው ሁሉ ምስጋና አቅርበዋል። ቤተሰቦቹም ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን አመሰግናለሁ። አድማጮች፣ አሁን ወደ ሌላ የምርጫ ነክ ዘገባ። በድሬዳዋ ስድስተኛውን ብሔራዊ ምርጫ የተሳተፉ ወይም በስድስተኛው የብሔራዊ ምርጫ የተሳተፉ 9 የፖለቲካ ፓርቲዎች የምርጫ ሂደቱ ሰላማዊ ሆኖ መጠናቀቁንና ውጤቱንም በዘጋ የሚቀበሉ መሆናቸውን ገልጠዋል። የጸጥታ ኃይሎችና የድሬዳዋ አስተዳደር ለምርጫው ስኬት የሚጠበቅባቸውን ድጋፍ አበርክተዋል ሲልም የፖለቲካ ፓርቲዎቹ የጋራ ምክር ቤት ምስጋናውን መግለጡን፣ አስተዳደሩ በበኩሉ ከምርጫ በኋላ በከተማዋ ልማት ከተፎካካሪ ፓርቲዎች ጋር በጋራ እሰራለሁ ማለቱን ጠቅሶ አዲስ ቸኮል ተከታዩን አድርሶናል።
በስድስተኛው የኢትዮጵያ ብሔራዊ ምርጫ ድሬዳዋ ላይ ተሳታፊ የነበሩ የፖለቲካ ፓርቲዎች በድሬዳዋ የተካሄደው ምርጫ ሰላማዊ ነበር ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የኢዜማው አቶ ዮናስ በልሁ 9 ፓርቲዎች ወክሎ ባቀረቡት የአቋም መግለጫ ከምርጫው ሰላማዊነት ባሻገር የጸጥታ ኃይሎችና አስተዳደሩ ለምርጫው ስኬት ላበረከቱ አስተዋጽኦ ምስጋናቸውን አቅርበዋል።
ሰላም ወዳዱ የድሬዳዋ ሕዝብ ከሚነገርበት በተቃራኒው ሆኖ ከሌሊቱ 12 ሰዓት እስከ ምሽቱ 3 ሰዓት በአስተዋይነት ለሚፈልገው ፓርቲ ድምፁን በሰላም ለመስጠት ላሳየው ጽናት ሁሉም ፓርቲዎች ከፍ ያለ ምስጋና እናቀርባለን። ሶስተኛ፣ በድሬዳዋ ከተማ አስተዳደር የሚገኙ ሁሉም የጸጥታ ኃይሎች የምርጫ ሂደቱ ያለምንም ኮሽታ እንዲከናወን ላደረጋችሁት ከፍተኛ ጥረት እኛ የፖለቲካ ፓርቲዎች እውቅና እንሰጣለን። አራተኛ፣ እኛ በከተማዋ የምንቀሳቀስ ፖለቲካ ፓርቲዎች የህዝቡን ውሳኔ በጸጋ በመቀበል ለተግባራዊነቱ እንተጋለን። አምስተኛ፣ የድሬዳዋ ከተማ አስተዳደር ለምርጫው ስኬታማነት የምርጫ ቦታ ምችችት ከነቁሳቁሱ ላደረገው ጥረት ምስጋና እናቀርባለን።
የሁሉም ፓርቲ ተወካዮች በተገኙበት መድረክ ላይ ያስተዳደሩ ከንቲባ አህመድ ማህመድ ቡና ምክትል ከንቲባ ካደር ጀዋር የተጋበዙ ሲሆን ከፖለቲካ ፓርቲዎቹ ጋር በድሬዳዋ ልማት ላይ በጋራ ለመስራት ጥሪ አቅርበዋል። ከንቲባ አህመድ ማህመድ ቡ ምርጫውን በጋራ ርብርብ በሰላም እንደተጠናቀቀ ሁሉ ቀጣይ ድረ ምርጫ የከተማ ልማት ስራዎችን በጋራ መስራት ይገባል ብለዋል።
ስለዚህ የተለያዩ ተፎካካሪ ፓርቲዎች ሲኖሩ የተለያዩ ኮሜንቶች ይመጣሉ። ስለዚህ እያመዛዘን ችግሮቹን ለመፍታት አስተዳደሩ የተቻለውን ያህል ያደርጋል ማለት ነው። እና ይሄ የፖለቲካ ፓርቲዎች የጋራ ምክር ቤት በጣም አስፈላጊ ነው፣ እንደግፋለን። ስለዚህ እናንተ በርቱልን ብቻ ነው የምንለው፣ በርቱልንና አብረን እንሰራለን። እዚህ የወደፊት እንትናችን አንለያይም፣ ለምርጫው ብቻ ሳይሆን ለልማቱም ለሌላዎቹም ስራዎች አንድ ላይ ሆነን እንቀጥላለን ማለት ነው። እና እንዳልኩት እገዛ እናደርጋለን።
አስተያየታቸውን የሰጡ የተፎካካሪ ፓርቲ ተወካዮችም የከንቲባውን ጥሪ ተቀብለውታል።
እንዲህ ተቀራርቦ እንግዲህ ከመራራቅ ይልቅ በጋራ መስራቱ ታይቶ የማይታወቅ ነው። ሁላችንም የድሬዳዋ ልጆች ነን። አድገን ተወልደን እዚህ ድረስ የሸመገልንበት ከተማ ነች። ስለዚህ ከመራራቅ ይልቅ ተግባብተን በሁሉም ደረጃ በኢኮኖሚውም፣ በማህበራዊም፣ በልማቱም ተባብረን አብረን የምንሰራ ከሆነ የበለጠ ውጤት ይመጣል ማለት ነው።
ከኢህአፓ ወንደሰን ዘለቀ እባላለሁ። ኢህአፓን ወክዬ ነው እዚህ የተገኘሁት። ከዚህ በኋላ የፖለቲካ ፓርቲዎች ተፎካካሪ ፓርቲ እንጂ ተቃዋሚ ፓርቲ አይደላችሁም ብሎ መንግስትም አስቀድሞ ስላወጀልን ሁላችሁም ስለተቀበላችሁት ከዚህ በኋላ ተሸንፈናል ብለን ዞር የምንል አይደለንም። የጋራ ምክር ቤቱም ተቋቁሟል።
ፓርቲዎቹ አሉብን የሚሏቸውን ችግሮችና ስጋቶች አንስተው ውይይት አድርገዋል። ከንቲባ አህመድ ማህመድ ቡም ራሱን የቻለ ተፎካካሪ ፓርቲዎች አለ የሚሏቸውን ሀሳቦች የሚያነሱበት ተመሳሳይ መድረክ በቅርቡ እንደሚዘጋጅ ተናግረዋል። ስድስተኛው ሀገር አቀፍ ምርጫ ላይ በድሬዳዋ ከብልጽግና ባሻገር ኢዜማ፣ ነጻነትና እኩልነት፣ እናትና ብንን ጨምሮ 9 የፖለቲካ ፓርቲዎች በምርጫ ተወዳድረዋል። እነዚህ የፖለቲካ ፓርቲዎች ከሀገር ሽማግሌዎች፣ አባገዳዎችና የሃይማኖት አባቶች ጋር በሰላም ምክር ቤት አማካኝነት ከሰላም አንጻር ከሁለት ቀን በፊት አስቀድሞ ውይይት አካሂደው የነበረ ሲሆን የዛሬው መድረክ ግን የፖለቲካ ፓርቲዎች በጋራ ምክር ቤት አማካኝነት ያዘጋጁት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ የምሽቱ ሰዓታችን እየተጠናቀቀ ነው። ለምሽቱ ያዝናቸው ዝግጅቶች ግን አልተጠናቀቁም ነበር፣ ሰዓት አልበቃንም። ዓለም በሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴሊጀንስና ማሽንን በማስተማር በመሳሰሉ የቴክኖሎጂ ውጤቶች በምትመራበት በዚህ ወቅት በኢትዮጵያ ቴክኖሎጂውን መማርና ማወቅ የሚፈልጉ ተማሪዎች ቁጥርም እንዲሁ እያደገ መሆኑን ለሚዘረዝረውና ቀደም ብለንም ላስተዋውቅ ነው ለምሽቱ የትምህርት ቅንብር እንዳልኩት ሰዓት አልበቃንም። በሚቀጥለው ፕሮግራም እናቀርባለን። ሌሎች ዝግጅቶችም ነበሩን። እንግዲህ ሰዓታችን የፈቀደልን ይህንኑ ብቻ ይመስላል። ለማጠናቀቅ ግን ጥቂት ደቂቃዎች ቀርተውናል። በተከታዩ ዜማ ነው የምንሰናበተው።
Can you see me? Can you see me? Can you see me? Can you see me?
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ30 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም ላይ ያበቃ። ከአቀናባሪያችን ከቴክኒክ አቀናባሪዋ ብርሃን ኃይሉ ከዕለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ ከምሽቱ ሰዓት ላይ እንመለሳለን። አሁን በዚህ በርሃን በመረጠችልን ቆየት ካለው ያረጋኝ ወራሽ ያምራል ጋቷችኋለሁ። ያስተናገድኳችኋለሁ አከበደ። ተሰናበቱ። ደህና ደሩ።
Nay the gizzy, our present day.